ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ስርጭታችን ጀመረ። የኢትዮጵያና ሶማሊያ ስምምነት በተንታኞች እይታ። የኢትዮጵያውያንና ሶማሊያን ስምምነትን በተመለከተ ሳምንቱን ሙሉ ከተሰናዱ ቅጥብሮች ዋና ዋናዎቹ መርጠን እናስደምጣችኋለን። በጉዳዩ ዙሪያ ዝርዝር ያሉ መልከታዎችን ይሰጣችኋል። ኢትዮጵያና ኤርትራ ግንኙነታቸው መሻከሩን የሚያመላክቱ ቃላትን መለዋወጥን በተመለከተም የባለሙያዎችን ትንታኔ ይዘንላችኋል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ዛሬ ቀኑ ቅዳሜ ታህሳስ 5 2017 ዓ.ም ነው። ጤና ይስጥልኝ እንደምናመሻችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ጽዮን ግርማ ነኝ። ንጉሱ ታምሬ ፕሮግራሙን ያቀናብርልናል። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እንጋብዛለን። አብረናችሁ እንቆያለን። አሁን በቅድሚያ የዓለም ዜናዎችን እናስቀድም።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኪየቭ ከሩሲያ ጋር እያደረገ ይችላለው ውጊያ የሚሆን ድጋፍን ለማረጋገጥ ያለመ የርቀት መገናኛ ስብሰባ ከቡድን ሰባት መሪዎች ጋር በትናንትናው ዕለት አከናውነዋል። የአሁኑ ስብሰባ የተደረገው ለዩክሬን በሚሰጠው ድጋፍ ዙሪያ ትችት የሚያሰሙት ተመራጩ ፕሬዚደንት ዶናልድ ትራምፕ ስልጣን ሊረከቡ 6 ሳምንታት ብቻ በቀሩበት ወቅት ነው። የአሁኑ ንግግር የዓለም ባንክ የዩክሬንን ኢኮኖሚ ለመደጎም ተዘረጋው መርሃ ግብር የሚሆን $20 ቢሊዮን ዩናይትድ ስቴትስ ከሰጠች በኋላ የተከናወነ ነው። ገንዘቡ ከቡድን ሰባት ዲሞክራሲያዊ አገሮች የተገኘ አዲስ ለኪቭ የሚሰጥ $50 ቢሊዮን ብድር አካል ነው። ይህ ገንዘብ በቡድን ሰባት አገራት እንዳይንቀሳቀሱ ከታገዱ የሩሲያ ሉዓላዊ ንብረቶች ከሚገኙ ወለድ ገቢ የሚከፈል እንደሆነም ተነግሯል። በዚህ ሳምንት መጀመሪያ ላይ ባይደን ለኪየቭ ተጨማሪ የአየር መከላከያ መድፍ፣ ድሮኖችና የጦር ተሽከርካሪዎች የሚሆን አዲስ የደህንነት ድጋፍ አጽድቀዋል። ሩሲያ ዩክሬንን ከወረረች ወዲህ ዋሽንግተን ይፋ ያደረገችው 72ኛ ጥቅል ድጋፍ ነው። በአውሮፓውያኑ ጥር 20 ባይደን የአሜሪካ ቀረጥ ከፋዮች ገንዘብ ኪየቭን ለመርዳት ውለዋል በሚል ወቀሳ ሲያሰሙ ለሰነበቱ ትራምፕ ስልጣናቸውን ያስረክባሉ። የደቡብ ኮሪያ ሕግ አውጪዎች ሀገሪቱን በወታደራዊ አመራር ስር ለማድረግ የሞከሩት ዩን ሱክ ዩል ላይ ስልጣናቸውን ሊገፍ የሚችል ክስ መሰረቱባቸው። የከፍተኛ እርምጃ ተፈጻሚ ይሆን ዘንድ በዳኞች መጽደቅ አለበት። በዛሬው ዕለት በነበረው የድምፅ አሰጣጥ ስነ ስርዓት ላይ 12 ወግ አጥባቂ ሕግ አውጪዎች ተቃዋሚ ኃይሎችን በመቀላቀል በአምስት ዓመት የሥልጣን ዘመናቸው አጋማሽ ላይ በሚገኙት ዩል ላይ ሥልጣናቸውን የሚገፍ ክስ እንዲመሠረት ወስነዋል። ሕገ መንግሥታዊው ፍርድ ቤት ፕሬዚደንቱ በይፋ ከሥልጣን መነሳት እንዳለባቸው እስኪወስን ድረስ የአሁኑ እርምጃ የዩንን ሥልጣን በጊዜያዊነት አግዷል። በጊዜያዊነት ጠቅላይ ሚኒስትር ሃን ደክሱ የተጠባባቂ ፕሬዚደንትነት ኃላፊነቱን ይረከባሉ። የድምፅ አሰጣጥ ስነ ስርዓቱ ከመጀመሩ ከደቂቃዎች በፊት ዩን የመጡበት ገዢው ህዝባዊ ኃይል ፓርቲ ሂደቱን የተቃወመ ቢሆንም ካለፈው ሳምንት የሂደቱ ላይ አድማ በተጻራሪ አባላቱ በነጻነት ድምፃቸውን እንዲሰጡ ፈቅደዋል። በሚስጥር ከተሰጠ ድምፅ ጋር ተዳምሮ የውሳኔ ሚዛኑ ከዩን ተቃራኒ እንዲያጋድልም አድርጓል። 204 ሕግ አውጪዎች ሂደቱን በመደገፍ 85ቱ ደግሞ በመቃወም ድምፃቸው እንደሰጡ የመጨረሻው ድምፅ አሰጣጥ ውጤት ያሳያል። ዩን ደቡብ ኮሪያ በ1980ዎቹ ዲሞክራሲያዊት ሀገር ከሆነች ወዲህ ለመጀመሪያ ጊዜ በአውሮፓውያኑ ጥር 3 ላይ በሀገሪቱ ወታደራዊ አስተዳደርን ተግባራዊ ለማድረግ ያወጁ የመጀመሪያው ሰው ሆነዋል። ይሁንና ሕግ አውጪዎች አዋጁን በሰዓታት ውስጥ ቀልብሰውታል። ዩን ስልጣናቸውን ለመግፈፍ ስለቀረበባቸው ክስ እስካሁን መልስ አልሰጡም። የቀድሞው የእግር ኳስ ተጫዋች ሚካኤል ካቬላሽቬሊ የጆርጂያ ፕሬዚደንት ሆኖ መመረጣቸው በዛሬው ዕለት ይፋ ተደርጓል። ዜናው የተሰማው ተቃዋሚዎች ሀገሪቱ የአውሮፓ ህብረትን ለመቀላቀል ያላትን ፍላጎት መና የሚያስቀር ለቀድሞው የሀገሪቱ ንጉሳዊ አስተዳደር ገዢ ሩሲያ ድል የሚያቀዳጅ ሲሉ የጠሩት የገዢው ፓርቲ እርምጃ እየበረታ በመጣበት በአሁኑ ወቅት ነው። የ53 ዓመቱ ካቬላሽቪሊ የ2017ቱን ቀጥተኛ ፕሬዚደንታዊ ምርጫ በተካው ስርዓት መሰረት ለጆርጂያ ህልም ፓርቲ የተሰጡ 300 የመራጭ ወኪል መቀመጫዎችን በቀላሉ አሸንፈዋል። በደቡብ ካውካሶ ሀገር የጆርጂያ ህልም ፓርቲ ጥቅምት 26 በተደረገው ምርጫ ፓርላማውን መቆጣጠር የቻለው በሞስኮ ድጋፍ ምርጫውን በማጭበርበር ነው ሲሉ ተቃዋሚዎች ይከሳሉ። የጆርጂያ ተሰናባሽ ፕሬዝዳንትና ዋና ዋና አቃሪ ምዕራብ ፓርቲዎች በፓርላማ ስብሰባዎች ላይ አድማ በመምታት ዳግመኛ ምርጫ እንዲካሄድ ጥሪ አቅርበዋል። የጆርጂያ ህልም ፓርቲ የአውሮፓ ህብረትን ለመቀላቀል ግፊት እንደሚያደርግ አብሮም ከሩሲያ ጋር ያለውን ግንኙነት እንደሚያድስ ቃል ገብቷል። ባይዳጂና አይቫንሽቪሊ በተባለ ሩሲያ ውስጥ ሀብቱን ባፈራ ቢሊዮነር የተመሰረተው የጆርጂያ ህልም ፓርቲ ቀን ተቀን አምባገነን እየሆነና ወደ ሩሲያ እያጋደለ ስለመሆኑ ትችት ይቀርብበታል። ገዢው ፓርቲ ግን ክሱን አይቀበልም። አፍቃሪ ምዕራብ የሆኑት ሰሎሜ ዡርቫሽቪሊ ከ2018 ጀምሮ የሀገሪቱ ፕሬዚደንት ሆነው ያገለገሉ ሲሆን የስድስት ዓመት የሥልጣን ዘመናቸው ሰኞ ዕለት ያበቃል። ራሳቸውን ብቸኛ ህጋዊ መሪ ሲሉ የሚገልጹት ፕሬዚደንቷ አዲስ ምርጫ እስኪደረግ ድረስ በሥልጣናቸው እንደሚቆዩ ተናግረዋል። የእንግሊዙ ማንቸስተር ሲቲ ክለብና በስዊዙ ሱፐር ሊግ ውስጥ በሚገኙ ክለቦች የቀድሞ ተጫዋች የነበሩት ለፕሬዚደንትነት በጆርጂያ ህልም ፓርቲ የተመረጡት ካቬላሽቪሊ ባላቸው ዝቅተኛ ትምህርት ደረጃ ተቃዋሚዎች ሲሳለቁባቸው ቆይተዋል። በ2016 የአውሮፓውያኑ ዘመን የጆርጂያ ህልምን ፓርቲ በመወከል የፓርላማ ተመራጭ ከሆኑ በኋላ የህዝቦች ኃይል ፖለቲካዊ ንቅናቄ የተሰኘውን ፓርቲ በአውሮፓውያኑ 2022 መስርተዋል። ይህ ፓርቲ የጆርጂያ ህልም ፓርቲ አጋር ሲሆን በጠንካራ ጸረ ምዕራባውያን አቋሙ ይበልጡኑ እውቅና አግኝተዋል። አድማጮቻችን፣ ለምሽቱ ያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ የቅዳሜ ምሽት ስርጭት ጋር አብራችሁ ቆዩ።
የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት የራዲዮ ስርጭታችንን ነው። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። ንጉሥ ታምሬ ፕሮግራሙን በማቀናበር አብሮናል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ማዳመጥ ትችላላችሁ። አሁን ሰፋ ያለውን የአየር ጊዜ ወደሚወስደው የኢትዮጵያና የሶማሊያ ግንኙነትን የተመለከተ ዝግጅታችንን እናስደምጣችኋለን። ወደዚያ ማለት ኢትዮጵያ ራሷን ከሶማሊያ ከገነጠለችው የሶማሊላንድ ሪፐብሊክ ጋር በተፈራረመችው አወዛጋቢ የባህር በር ስምምነት ምክንያት ከሶማሊያ ጋር ለአንድ ዓመት ለሚጠጋ ጊዜ የዲፕሎማሲያዊ ውዝግብ ውስጥ ወጥታ ቆይታለች። ይህንን ውዝግብ ለመፍታትም ሮብለት ስምምነት ተፈርሟል። ባህሩን ማሩፍ ስምምነቱን በተመለከተ የተጠናቀረ ዘገባ አለ፣ ደረጀ ደስታ ያቀርበዋል።
የአንካራው ስምምነት ተብሎ በተሰየመው ስምምነት መሰረት የሶማሊያና የኢትዮጵያ መሪዎች አንዳቸው ለሌላው ሉዓላዊነት፣ አንድነት፣ ነጻነትና የግዛት አንድነት እንዲሁም በዓለም አቀፍ ሕግ በተደነገገው የተባበሩት መንግስታት ቻርተርና የአፍሪካ ሕብረት ድንጋጌዎችን ለማክበርና ለዚህም ያላቸውን ቁርጠኝነት ለማረጋገጥ ተስማምተዋል። መግለጫው በተጨማሪም ሁለቱ መሪዎች በወዳጅነትና በመከባበር መንፈስ ልዩነቶችና አወዛጋቢ ጉዳዮችን በመተውና በመተጋገዝ የጋራ ብልጽግናን ለማስፈን በትብብር ለመቀጠል ተስማምተዋል ብለዋል። ሶማሊያ በአፍሪካ ህብረት ተልዕኮ ውስጥ የኢትዮጵያ ወታደሮች ለከፈሉት መስዋዕትነት ዕውቅና ተሰጣለች። የሶማሊያ ፌደራላዊ ሪፐብሊክ የግዛት አንድነትን በማክበር ከተረጋገጠው የኢትዮጵያ የባህር ተደራሽነት ዘርፈ ብዙ ጥቅሞች ሊገኙ እንደሚችሉ አምነዋል ሲልም መግለጫው አክሏል። ሁለቱ መሪዎች ተቀራርበው በመስራት የጋራ ተጠቃሚ የሚያደርጋቸውን የንግድ ስርዓቶች በሁለትዮሽ ስምምነት መሰረት የኮንትራት የክራይና ተመሳሳይ ይዘት ያላቸውን ጨምሮ በሶማሊያ ፌደራላዊ ሪፐብሊክ ሉዓላዊ ስልጣን ስር የኢትዮጵያ ፌደራል ዲሞክራቲክ ሪፐብሊክ አስተማማኝና ዘላቂ የሆነ ከባህርና ወደ ባህር የሚደርስ የባህር በር ተደራሽነት ለማረጋገጥ ተስማምተዋል። ሁለቱ አገሮች እንደ አውሮፓ አቆጣጠር በየካቲት 2025 መጨረሻ በቱርክ አመቻችነት በአራት ወራት ውስጥ ተጠናቆ ለመፈረም ዝርዝር አፈጻጸም ነጥቦች ላይ የሚደረገውን ድርድር በቅን ልቦና ለመጀመር ወስነዋል ሲል መግለጫው ገልጿል። ስምምነቱን ያደራደሩት ፕሬዝዳንት ኤርዶዋን ሁለቱን ወገኖች አድንቀዋል።
We can overcome Somalia and Ethiopia are some disappointments and resentments.
አንዳንዶቹን አሳዛኝ ሁኔታዎችና ቅሬታዎችን በማሸነፍ በሶማሊያና በኢትዮጵያ መካከል በትብብርና በሰላም ላይ የተመሰረተ አዲስ ጅምር መፍጠር እንችላለን። እናም ይህ የመጀመሪያው እርምጃ ነው።
ኤርዶዋን የጋራ መግለጫው በወደፊቱ እንጂ ባለፈው ላይ ያተኮረ አይደለም ብለዋል።
I would like to congratulate both my dear brothers in coming to a common compromise. ሁለቱንም
ውድ ወንድሞቼ ወደ ስምምነት በመምጣታቸው እንኳን ደስ ያላችሁ ብዬ ላመሰግናችሁ እወዳለሁ። ጉዳዩን ላስተናገዱበት መንገድ ላመሰግናችሁ ፈልጋለሁ።
ከኤርዶዋን በኋላ ንግግር ያደረጉት የሶማሊያው ፕሬዝዳንት ማህሙድ በስምምነቱ መደሰታቸውን ገልጸዋል።
In one aspect it's a conclusion because it stops on the differences that we have.
አንድ መልኩ ሲታይ ይህ መደምደሚያ ነው ምክንያቱም በቅርብ ጊዜ ውስጥ የነበሩ ልዩነቶችን ያቆማል።
ማህሙድ ሶማሊያና ኢትዮጵያ በጋራ ለመተባበርና ለሁለቱ አገሮቻችንና ለሁለቱ ህዝቦቻችን የበለጸገ የወደፊት ህይወት ለመገንባት የጋራ ጥቅሞች አሏቸው ብለዋል።
Somalia as has been will remain a true friend of Ethiopia for the future.
Somalia ከዚህ ቀደም የኢትዮጵያ ወነተኛ ወዳጅ እንደነበረች ሁሉ ወደፊትም ለሚመጡት አመታት ያግንኙነት ህዝቦቻችንን ተጠቃሚ እንዲያደርግ ትቀጥላለች። ያለነው ሰላምና መረጋጋት ለህዝቦቻችን ህይወት ቀዳሚ የሆነበት ክልል ውስጥ ነው። የራሳችንን ጥቅም በጋራ ለማስጠበቅ የጋራ ድሎች አሉን።
ጠቅላይ ሚኒስትር አብይም በተመሳሳይ ነጥቦችን አንስተው በሁለቱ ሀገራት መካከል ያለውን ውዝግብ አለመግባባት ሲሉ ገልጸውታል።
We are not only neighbors but brothers and sisters whose fates have been bound by
blood. እኛ ጎረቤቶች ብቻ ሳንሆን ጣፈንታቸው በደም የተሳሰረው ወንድማማቾችና እህትማማቾች ነን። ኢትዮጵያውያንና ሶማሌዎች የጋራ የዘር ሐረግ ቋንቋና ባህል የሚጋሩ ብቻ ሳይሆኑ በጆች የሚቆጠሩ የኢትዮጵያ ወታደሮች የሶማሊያን ግዛት ከአሸባሪ ኃይሎች ለመከላከል በደማቸው በከፈሉት መስዋዕትነት የተሳሰርን ነን።
ጠቅላይ ሚኒስትር አብይ የኢትዮጵያ የባህር ተደራሽነት ፍላጎት ሰላማዊ እንቅስቃሴ ነው ብለዋል።
With the growing youth population, the demand is for our economy warrants such access.
ቁጥሩ እየጨመረ ከሄደው ወጣት ጋር ኢኮኖሚያችን እንደዚህ አይነት መዳረሻዎችን ይጠይቃል። ይህን የኢኮኖሚ እንቅስቃሴና እድገት ማስቻል ለሰፊው የአፍሪካ ቀንድ አካባቢ የማይካድ ጥቅሞችን የሚያስገኝ አዎንታዊ ጥረት ነው።
በሶማሊያና በኢትዮጵያ መካከል ያለው አለመግባባት የተከሰከሰው ለአውሮፓ አቆጣጠር ጥር 1 የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲ እና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር የምታገኝበትን ታሪካዊ የመግባቢያ ውል ስምምነት ከተፈራረሙ በኋላ ነው። የሶማሊላንድ ባለስልጣናት ዲፕሎማሲያዊ ዕውቅና በአጸፋው ለማግኘት ለኢትዮጵያ 20 ኪሎ ሜትር ርዝማኔ ያለው የባህር በር ለ50 ዓመታት በክራይ እንደሚሰጥ በወቅቱ ተናግረዋል። ኢትዮጵያ ለመግባቢያ ስምምነቱ ተገቢነት ብትሟገትም ለሶማሊላንድ ዕውቅና እንደምትሰጥ በይፋ አረጋግጣ ግን አታውቅም። የሶማሊያ መንግስት ስምምነቱን በጽኑ በመቃወም ህጋዊ መሰረት የሌለውና ተፈጻሚ ሊሆን የማይችል ሲል የጠራው ሲሆን ኢትዮጵያን በሶማሊያ ፌደራላዊ ሪፐብሊክ ሉዓላዊነትና የግዛት አንድነት ላይ ግልጽ የሆነ ጥሰት ፈጽማለች ሲል ከሷታል። የተባበሩት መንግስታት ዩናይትድ ስቴትስ የአውሮፓ ህብረት የአረብ ሊግና ሌሎች ሀገራትና ድርጅቶች የሶማሊያ ሉዓላዊነት እንዲከበር ጠይቀዋል።
ከዚህ ረሰ ጉዳይ አንወጣም። የተደረሰበትን ስምምነት በተመለከተ አዲስ አበባ የሚገኙ ነዋሪዎችን አስተያየት ጠይቀናል። ወደ ከተማው መንገዶች ወጣ ብሎ አስተያየቶችን ያሰባሰበው ኬኔዲ አባተ ነው። እንደሚከተለው ያቀርባል።
የኢትዮጵያና የሶማሊያ መሪዎች በአገሮቻቸው መካከል ያለውን ውጥረት ለማርገብ የደረሱትን ስምምነት በተመለከተ በአዲስ አበባ የነጋገርናቸው አስተያየት ሰጪዎች መልከታቸውን አጋርተውናል። አሸናፊ ጥነሾ ከአስተያየት ሰጪዎቹ አንዱ ነው።
ይህ ስምምነት ደግሞ ጥቅሙ ለሀገር ለሁለቱ ሀገራት ብቻ ሳይሆን ለቀጠናዊ ሰላምም መረጋጋት ለኢኮኖሚ እድገት ለኮላቦሬሽን ለብዙ ነገር ጠቃሚ ነው። ምክንያቱም የሁለቱ ሀገራት አለመስማማት ቀጠናው ላይ ችግር አምጥቶ ነበርና ሶ ይሄ ለቀጠናው ትልቅ የሆነ አስተዋጽኦ አለው ይያስባለሁ። እና ይሄ ስምምነት ለሀገራችንም ለተባለው ለባህር በር ትልቅ ኦፖርቹኒቲ አለው ይያስባለሁ። ሌላኛው ደግሞ ያልተነሳ በየማስበው ያላገኘው ያው ተነስተው ሊሆን ይችላል። በዚህ በግንኙነቱ መሻከር ምክንያት ሆኖ የነበሩ ነገሮች ነበሩ። እነዛ ነገሮች በዚህ ስምምነት መፈታት አለባቸው በየማስባቸው ነገሮች አሉ። ሶማሊያ ኤሪትሪያና ኢጅፕት አሊያንስ ፈጥሯል። ከዛም አልፎ ተርፎ ደግሞ ሶማሊያ ምንድን ያደረገችው ግብጽን ሚሊተሪ ቤዝ እንዲኖራት ቦታ ሰጣለች። ከዛን ሚሊተሪ ሰፖርት ከሷ ያገኘች ነበር። ከዛም አልፎ ተርፎ ደግሞ የነሱ የጦር ኃይል በሷ ውስጥ ገብቶ እንዲያርፉ ፈቅዳለች። ይሄን ሁሉ አድርጋለች። እሱ ነገር መፍቴ ማግኘት ይኖርበታል።
በረከት አስረስ ደግሞ ተከታዩን ብሏል።
ትናንትና የደረሱበት ስምምነት ይህ በታሪክ የተሳሰረ በባህል በቋንቋ በተለያየ መንገድ እየተሳሰረ ማህበረሰብ ወደ ግጭትና ወደ ጦርነት ከመግባት አንድ የመታደግ አንዱ መንገድ ነው ብዬ አምናለሁ። አንድ እንደ አፍሪካ ቀንድ አካባቢ ያለው ሁኔታ ለጦርነትና ለግጭት በጣም ክፍት የሆነ ቦታ ነውና በሆነ መልኩ ትንሽ ጥሩ ነገር ላይ በዲፕሎማሲ ስኬት ላይ ያመጣው ነገር አለ ብዬ አምናለሁ። ሁለተኛ ደግሞ ዋንኛው ነገር ይህ ወደብ ጉዳይ በስምምነቱ ላይ ተናንትና ኢትዮጵያ በዘላቂነትና በአስተማማኝ ሁኔታ ወደብ የማግኘት እድሏን የሚያረጋግጥ እንደሆነ በመርህ ደረጃ የተቀመጠ ነገር አለ። ይህም እውነት ከሆነ በጣም ለሀገራችን ትልቅ ነገር የሚያመጣ ጉዳይ ነው ብዬ አስባለሁ። ያው የሶማሌ አቋም የነበረው የመጀመሪያው የሶማሌ ላንዱን ስምምነት ኢትዮጵያ ኦፊሻሊ ሳታፈርሰው ድርድር አናደርግም የሚል ነገር ነበር። ያው እስካሁን በወጣው መረጃ ኢትዮጵያ ኦፊሻሊ ይህን የሶማሌ ላንድ ያደረገችው ስምምነት አፈርሳለች የሚባል ነገር የለም። ከሶማሊያ ሚዲያዎች አሁን ያዩ እንደነበረው አንደኛ ጥያቄያቸው የሶማሌ ሚዲያዎች ይሄን ነበር። በዚህ በኩል ስናይ ይሄ ነገር አሁንም ኢትዮጵያ ይሄን ስምምነት ካላፈረሰች ነገሮች ተመልሰው የሚከሩበት ነገሮች ሁኔታዎች ይኖራሉ ብዬ አስባለሁ።
የኢትዮጵያ መንግስት ከራስ ገዟ ሶማሊላንድ ጋር ያደረገው የባህር በር ስምምነት ከሶማሊያ ጋር ለተደረገው የትናንቱ ስምምነት መነሻ እንደሆነ የሚያምነው ክንዴነ ካሳውን በበኩሉ የኢትዮጵያን የባህር በር ፍላጎት ለማሳካት ተጨማሪ ዲፕሎማሲያዊ ጥረቶች ሊኖሩ እንደሚገባ ይገልጻል።
ከብዙ ሙከራዎች ነው ትንሽ ስኬቶች የሚሆኑት እና የመጀመሪያውን ነገር ሞክረናል። አንድ ነገር ስንሞክር ቢሳካም ባይሳካም መልስ ነው። በዓለም ላይ እንዲህ ነው። አንድ ነገር ስንሄድበት ወይ ይሆናል ወይ አይሆንም። ዓለም ሆኑ ራሱ ለሚሆን እድላችን መነሻ ስለሚሆነን ከበፊቱ ያየነው ነገር ወደዚህ ውሳኔ እንድንሄድ አድርጎናል ብዬ ነው የማስበው። እና በሁለቱ ግዛቶች መሃል ችግር ቢኖርም ያው መንግስት የሆነ ሚዛንን አይቶ ሄዷን ብዬ ነው የማስበው። በጭፍኑ ሄዷን ብዬ አላምንም። የባህር በር እኛን ኪሳችንን እየበዘበዘን ዶላር ገባሪዎች ሆነን አይደለም አገርን ልናቀና የምንችለው እና መልካም ነው። ሌላ ሙከራዎችም እንደዚህ ይቀጥሉ ይብዙ ነው የምለው።
ኢትዮጵያ ከሶማሊላንድ ጋር አወዛጋቢውን የመግባቢያ ስምምነት ከፈረመችበት ታህሳስ 22 ቀን 2016 ዓ.ም ጀምሮ ላለፈው አንድ ዓመት ያህል ዲፕሎማሲያዊ ውጥረት ውስጥ የቆዩት ሶማሊያና ኢትዮጵያ በአዲሱ የሶማሊላንድ ፕሬዝዳንት በዓለ ሲመት ዋዜማ ላይ ትናንት አመሻሽ ነበር በቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን አደራዳሪነት አለመግባባታቸውን ለመፍታት የተስማሙት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ሌሎች የህዝብ ወይም የነዋሪዎች አስተያየት ነው የምናልፈው። አስተያየቶቹ የተሰባሰቡት ከኢትዮጵያ የተለያዩ አካባቢዎች ከሚኖሩ ኢትዮጵያውያን ነው። ወደ ሶማሊያ ተሻግረንም ከመቃድሾ ነዋሪዎችን ምን አስተያየት እንዳላቸው ጠይቀናል። ሁሉንም አንድ ላይ አድርጎ አስማማው ነው እንደሚከተለው ይዞታል።
በኢትዮጵያና ሶማሊያ መካከል ትላንት ረቡዕ ታህሳስ 2 ቀን 2017 ዓ.ም በቱርክ አንካራ የተካሄደውን ስምምነት አስመልክቶ የአሜሪካ ድምጽ ከተለያዩ የኢትዮጵያ አካባቢዎችና ከሶማሊያ ሞቃዲሾ የህዝብ አስተያየቶችን አሰባስቧል። አስተያየታቸውን ከጠየቅናቸው መካከል የሆኑት የጅግጅጋ ዩኒቨርሲቲ መምህርና የከተማዋ ነዋሪ የሆኑት አብዶ ሂሎ ሀሰን ስለ ስምምነቱ ተከታዩን ብለውናል።
ረጅም ድንበር በማጋራታችን ከዛ ጋር ታይዞ ትልቅ ውጥረት ውስጥ ነበር ላይ ከኛ እንደ ሶማሌ ክልልም ድንበር ላይ ያለነውና የተለያዩ ከአልሸባብ ጋርም ታይዞ ከሌሎች ጦርነቶች ጋርም ታይዞ ድንበር ላይ ከመሆናችን ባሻገር ሌላ ጦርነት ይሄ አሁን ኢትዮጵያ ላይም እንዳይከፈት ኢትዮጵያም ደግሞ ሌላ ጦርነት ወደዛ መልስ እንዳትሰጥና ማህበረሰቡ እንዳይፈናቀልና የተለያዩ ችግሮች ይመጣል የሚል ስጋት ውስጥ ነበር። ግን ትላንት የተደረገው ስምምነት ይሄን ሁሉ ያስቀረና ያስረሰን ስምምነት ነው። የትላንቱ ስምምነት ትልቅ ፋይዳ ያለው ስምምነት ነውና በጣም ብስለት የታየበትና ነገራቶችን ከጦርነትና ቦሬን በማናፈስ ውጪ በጠርጴዛ ዙሪያ ተገናኝተው ችግራቸውን ኦር የሚያላያቸው ወደ ጎን በመተው ለሰዓታት የቆየው ስምምነቱ የተስማሙበት ትልቅ ብስለት የታየበትም ጭምር ለማለት ፈልጋለሁ።
ሌላው አስተያየት ሰጪ ሐሰን አብዱላይ አብድራህማን ደግሞ ከሶማሊያ ሞቃዲሾ ናቸው።
ምግሪ ሐሰን አብዱላይ አብድራህማን ጆገ ምጋለ ሞቃዲሾ አረክቲድ ኩ አደን ሺትኪ ሐላይ ከዳዒ ምጋለ አንካራ።
ሐሰን አብዱላሂ አብድራህማን ባላለው የመቋዲሾ ነዋሪ ነኝ። በእኔ አመለካከት ትላንት ማታ አንካራ ላይ የተደረሰው ስምምነት አሳዛኝ ነው። ከኢትዮጵያ የባህር በር ማግኘት ጋር በተያያዘው ክርክር ጉዳይ ላይ ምንም ለውጥ አያመጣም። ነገር ግን የተጠቀሙት ቃላት የተለሳለሰና በጥንቃቄ የተመረጠ ይመስላል። ሶማሊላንድ ከሚገባበት የሶማሊያ መንግስት ራሱ ስምምነቱን ማድረግ የፈለገ ይመስላል። ለውጥ ግን የለም። የሶማሊያ ፕሬዝዳንት ኢትዮጵያ ከሶማሊላንድ ጋር የገባቸውን ስምምነት እስካልሻረሽ ድረስ ለንግግር አብረው እንደማይቀመጡ ለሶማሌ ህዝብ ቃል ገብተው ነበር።
ስምምነቱን አስመልክቶ አስተያየታቸውን ለአሜሪካ ድምጽ ከሰጡ የመቀለ ከተማ ነዋሪዎች መካከል የሆኑት መምህር ክፍሉ ገብሩ ስምምነቱ ኢትዮጵያ የባህር በር በሰላማዊ መንገድ እንድታገኝ የሚያደርግ መሆን ይገባዋል ብለዋል።
ሰላም በመሰረቱ አስፈላጊ ነው። ከግጭት ከጦርነት እርስ በርስ ለመስማማት የሚገኝ ትርፍ የለም። ስለዚህ በሶማሊና በኢትዮጵያ በተደረገው ስምምነት የሚደገፍ ነው። በአጠቃላይ ግን በር የባህር በር አስፈላጊ ነው። ለምን ቢባል ከውጭ የምናስገባው ኢትዮጵያ የምታስገባው ሆነ ከውስጥ ወደ ውጭ የምትልከውን የግድ የባህር በር ስለሚያስፈልጋት ሶማሌም ይሄኛው መቀበል አለባት የሚል ግምት አለ። የሁለት የጎረቤቶች ቅርና አፍሪካ በሙሉ ተስማምተው እንደ አህጉር አብረው ቢሰሩ እና ኃይላቸው ቢያጠነክሩ ብልጽግናቸውም የሰዎቻቸውም ኑሮ ቢያሻሽሉ የሚደገፍ ነው።
በአፋር ክልል ሰመራ በመንግስት ላይ የሚተዳደሩት አቶ ዑመር ኢብራሂም በበኩላቸው በስምምነቱ ደስተኛ መሆናቸውን ለአሜሪካ ድምጽ ገልጸዋል።
ሰላማዊ አንድነታችንን መልሰን በዚህ አይነት መንገድ ሶስተኛ ሰው መካከላችን አስገብተን ማጠንከራችንና ይሄን ሰላማዊ ድርድርና ስምምነት በመደረጉ እንደ አንድ ኢትዮጵያዊ እኔ ደስተኛ ነኝ። በጣም ደስ የሚል ስሜት ነው የተሰማኝ። የሶማሌ መንግስት እኛን እዛ ባህር በር መጠቀማችን፣ በጋራ መኖራችን፣ በጋራ መስራታችን የጋራ እድገት መሆኑ በደንብ ገብቷቸው ባህሩን በአግባቡ እንድንጠቀም ያስችላል። መግባባቶች፣ ስምምነቶቹ በትክክል ከሁለቱ ሀገራቶች ሳይሸራረፍ እንደ ኢትዮጵያ ሳይሸራረፍ የሶማሌ መንግስትን ሳይሸራረፍ በተግባባ ነው ልክ መስራት ከቻለን ጊዜ ከሰጠን ምንም ያለ ነገር የለም።
ዳንኤል ስሙ ንጉስ የተባለ የመቀለ ከተማ አስተያየት ሰጪ በበኩሉ የነበረውን ውጥረት በማቀዝቀዝ ወደ ሰላማዊ መንገድ መግባት የሚደገፍ ነው ብሏል።
ትግራይ በጦርነትም በድህረ ጦርነትም ሁኔታ ላይ ያለች አለመሆኗ ምንም አይነት የጦርነት ሁኔታዎችን የሚያስወግዱ ሁሉም ስምምነቶች ከልብ ደግፋለሁ። አብዛኛው ነዋሪም ጦርነት መስማትም ማየትም አይፈልግም። እንደዛም ሆኖ ግን በኢትዮጵያና በጎረቤት ሀገሮች የሚኖሩት ስምምነቶችም የሆኑ የጭቅጭቆች በብዙ መልኩ እንደ መሀል ሀገር ያሉ ሰዎች ኢፌክት እንደማያደርገን ነው የምናስበው። ወይም ደግሞ ሞር ስላሉ ሁኔታዎች ያን ያህል እንድንጨነቅ የማያደርግ ሁኔታ ነው ያለው። የውስጥ ጉዳያችን በጣም ተባብሶ የኑሮ ሁኔታ እየተባባሰ ስለሆነ ወደ ውጭ ከማየት በፊት ውስጥ ያለችን ያለው ችግር አብዛኛው ጊዜ ስለሚይዝብን ያን ያህል እንትን አይደለም። ግን እኔ ስምምነት እንደግፋለን ጦርነትን ስለምንጸየፍ። የኢትዮጵያ ከሶማሌም ከታላቋ ሶማሌም ከሶማሌላንድም ከኤርትራ ጋም በሚኖር ትብብር በሚኖር ድርድር የወደብ እድል ቢኖር የወደብ የማግኘት እድል ቢኖር ኢኮኖሚ ቢፈጠን ዞሮ ዞሮ እኛንም ስለሚጠቅም ኢትዮጵያ ውስጥ አንድ እንደ ፌደራል ስቴት ውስጥ እሱንም እንደ በጎ ሁኔታ ነው የምናየው። ለእኛም ጥቅሙ እንደሚተርፈን በሰላማዊ ሁኔታ ከተቋጩ ነገሮች ለእኛም ጥቅሙ እንደሚተርፈን እናውቃለንም እንደግፋለንም።
ኡመር ሙሂዲን ሌላው ከሶማሊያ ሞቃዲሾ አስተያየታቸውን ለአሜሪካ ድምጽ የሰጡ ናቸው።
መጋይጉ ዑመር ሙሂዲን መጋል ሙቅሽ ያንጆጋ ሩንቲ ዋን አኽሪ ሲዶካና ዋን ዲጊስቲ ኹጥብራ አይጂዲን madaxda dawladaha Soomaaliya iyo Itoobiya iyo sidoo kale madaxweynaha maaragtay ee gurigiisa lagu wada hadlay Turkiga.
Sumey Omar Muhaddin Balal ee Muqdisho noo arinay ሶማሊያ እና ኢትዮጵያ ያደረጉት ስምምነት ከብዙ አቅጣጫ ሊታይ ይገባዋል። ለምሳሌ የሶማሊያ መንግስት በሶማሊያ የሚገኙ የኢትዮጵያ ወታደሮች ለከፈሉት መስዋዕትነት እውቅና ሰጥቶ አመስግኗል። ግን ደግሞ የሶማሊያ መንግስት የኢትዮጵያ ወታደሮች እስከዚህ ወር መጨረሻ ድረስ ለቀው እንዲወጡ እንደሚፈልግም ተናግሯል። ስለዚህ የኢትዮጵያ ወታደሮች ቆያሉ ወይስ ይወጣሉ የሚለው በግልጽ አያስቀምጥም። ስምምነት ላይ በመድረሱ የሶማሊያ መንግስት ያቋም ለውጥ አድርጎ እንደሆነም አያመለክትም። በተጨማሪም ኢትዮጵያ ከሶማሊላንድ ጋር ፈጽመው የነበረውን ስምምነት መሻራዋን አያረጋግጥም። እነዚህ የሶማሊያ መንግስት የዲፕሎማቲክ ቋንቋውን ሊተረጉሙባቸው ከሚገባቸው ነጥቦች ጥቂቶቹ ናቸው።
አቶ ሐሰን አብድሪያሊ ደግሞ ባዳማ ከተማ ላይ ያገኘናቸው የባሌ ከተማ ነዋሪ ናቸው። በኢትዮጵያና ሶማሊያ መካከል ስለተደረሰው ስምምነት ጠይቀናቸው ተከታዩ ምላሽ ሰጥተውናል።
ተራሰን እየተርገኔ ተፈየደምኔ ወሊገሉዳ ያናጋካ ነመቶቆት ይገመቹ ጉደነ ደጋን
በዚህ ስምምነት ላይ ለመድረሳችን በጣም ጥሩ ደስታ ይስማኛል። እንዲህ በዲፕሎማሲ ረገድ ተነጋግረን ያሉንን ልዩነቶች መፍታታችን በጣም መልካም ነው። ሰው በጀርባውና ጎረቤቱን ተመርኩዞ ነው ጧት ካልጋው የሚነሳው የሚባል የኦሮሞ አባባል አለ። እና እኛም ከጎረቤታችን ተነጋግረን ከስምምነት መድረሳችን ይበል የሚያሰኝ ነው።
በመቀሌ ዩኒቨርሲቲ የዓለም አቀፍ ግንኙነትና ዲፕሎማሲ የሚያስተምሩት ገብረ እግዚአብሔር ሀፍቱ በበኩላቸው ስምምነቱ የአፍሪካ ቀንድ ወደ ተጨማሪ ቀውስ እንዳይገባ የሚያግዝ ነው ብለዋል።
የሁለቱ ሀገራቶች የሻከረ ግንኙነት ዲፕሎማቲክ ኦፊሳቸውን እስከ መዝጋት የደረሱበት ሁኔታ መልሶ ግንኙነታቸው ወደ ተሻለ ሁኔታና ዲፕሎማቲክ ግንኙነታቸውን እንደ አዲስ የሚጀምርበት ምዕራፍ ሊከፍት ይችላል። ሁለተኛ ደግሞ ለቀጠናው ከፍተኛ የሆነ ፖዚቲቭ ኢምፕሊኬሽን አለው። ለምን ቢባል አፍሪካ ቀንድ ብዙ ሊያምሱት ወይ ሊያውኩት የሚችሉ ቀጠናዊ የሆኑ ችግሮች እንዲሁም ዓለም አቀፋዊ የሆኑ ችግሮች አሉበት። በዚህ ላይ ሁለት ሀገራቶችን የሚያሳትፍ ጦርነት ሲነሳ ሁለቱ ሀገራቶች ብቻ አይደለም የሚጎዳው፣ ሪጅኑን በቀጥታ ነው የሚጎዳው። የጸጥታ የኢኮኖሚ እንዲሁም የፖለቲካ ሁኔታውን በጣም ስለሚያባብስ የአፍሪካ ቀንድም ሊያጋጥመው ከነበረ ሁሉ ገብ ችግሮች እና በተለይ የጸጥታ መደፍረስ እና አለመረጋጋት ያስቀረ ነው።
የትላንቱ የአንካራ ስምምነት ከአሁን በፊት በሶማሊያ ግብጽና ኤርትራ መካከል የተካሄደው የሶስትዮሽ ስምምነት ላይም ተጽዕኖ ሊያሳድር ይችላል ሲሉም ተናግረዋል። ሄኖክ ዮሴፍ የተባለ መቀለ ነዋሪ በበኩሉ
በጣም በጥሩ ሁኔታ አይቼዋለሁ፣ ለቀጠናውም ጥሩ የሰላም አጋጣሚ እንደሚሆን እጠብቃለሁ። የኢትዮጵያ መንግስት ከሶማሊላንድ ጋር ያደረጉት ስምምነት ምን ደረጃ ላይ ነው ያለው የሚለውን ነገር ምንም እውቀት የለኝም። እኔ ምን ደረጃ ላይ እንዳለም ዝምራ መግለጽ አለበት የኢትዮጵያ መንግስት። የኢትዮጵያ የባህር በር ጥያቄ እኔ እንደ ተገቢ ነው ብዬ ነው የማስበው። ምክንያቱም በኢትዮጵያ ለሚያክል ትልቅ ሀገር የባህር በር ማግኘት አለባት። ስፔሻሊ ደግሞ አሁን ትላንትና ተደርጓል በተባለው ስምምነት በሰላም መልኩ የባህር በር ማግኘት ኢትዮጵያ ጥሩ ነው ብዬ ነው የማስበውና ኢትዮጵያ የባህር በር የማግኘት መብት ሊኖራት ይገባል። ብታገኝም እኔ ጥሩ ተጠቃሚ እንሆናለን ብዬ ነው።
ከሞቃዲሾ አስተያየት የሰጡን ሌላኛው ነዋሪ ደግሞ ሐዋሪ ይባላሉ።
ስሜ ሐዋሪ ይባላል፣ የሞቃዲሾ ነዋሪ ነኝ። ትላንት ማታ በሶማሊያና በኢትዮጵያ መካከል የተደረሰው ስምምነት የሚመሰገን እርምጃ ነው። ምክንያቱም ይህን ጉዳይ እንደ መንግስት ማስተናገዱ አስፈላጊ ነው። ትላንት እንደሚወስዱት ሲናገሩ ነበር። ነገር ግን የባህር በር ስምምነት ላይ መድረስ ስህተት የለውም። የባህር በር ማግኘት፣ ማከራየት፣ ግብር ማስከፈል ዓለም አቀፍ አሰራር ነው። ስለዚህ የሶማሊያ መንግስት ያንን አይነት ስምምነት ከፈጸመ በደስታ አቀበለዋለሁ።
ከመቀለ ከተማ ሌላው አስተያየት ሰጪ መስዑድ ደስታ የተባሉት ደግሞ በብዙሃን መገናኛዎች ግጭት ቀስቃሽ አስተያየቶች ሲሰሙ ስለነበረ አለመግባባቱ ወደ ጦርነት እንዳያመራ ስጋት እንደነበራቸው ገልጸዋል።
ትናንትና በተደረገው ስምምነት በጣም ደስ ብሎናል። ምክንያቱም እኛ በሰላም ነው የምንፈልገው። በሀገራችን ውስጥም በአካባቢያችንም እንዲሁም በአጉራዊ ነገር ሰላም እንዲሆን ነው የምንፈልገው። ስለዚህ የተደረገውን ስምምነት በጣም በጥሩ ነገር ነው የምናየውና በጣም ደስ ይላል።
ባለፈው ዓመት ኢትዮጵያና ሶማሊላንድ ያካሄዱት ስምምነትን በተመለከተም መንግስት በግልጽ አለ ወይም የለም ብሎ ማብራሪያ ሊሰጥ ይገባል ያሉት ደግሞ ሙሉ ብርሃን አባይ የተባሉ ሌላው የመቀለ ከተማ አስተያየት ሰጭ ናቸው።
ስምምነት አንካራ ላይ ተፈጸመውን አይቼዋለሁ። በጣም ጥሩ ነገር ነው፣ ጥሩ ጅማሬ ነው ፈልጓለሁ። ምክንያቱም እኛ አንድ የኢትዮጵያ አካል ስለሆነ አንድ ተጎጂዎች እኛም ስለምንሆን ይሄ ነገር ለክልሉ ጥሩ ስላልሆነ ሰላሙን እንቀበለዋለን። በተጨማሪ ግን እዚህ ጋር ከሶማሊያላንድ ጋር የነበረው ስምምነት ተሰርዞ ነው ኦር ሳይሰረዝ ነው ሁለቱ ሀገሮች ያን ስምምነት ያደረጉት? ይሄንን ያው መንግስት ለህዝቡ ግልጽ ቢያደርገው
በኢትዮጵያና በሶማሊያ መካከል የነበረው ግንኙነት መሻከር የጀመረው ባለፈው ዓመት ጥር ወር በኢትዮጵያና ሶማሊላንድ መካከል የባህር በር ስምምነት መደረጉን ተከትሎ መሆኑ የሚታወስ ነው። በአሜሪካ ድምፅ ዘጋቢዎች የተጠናቀሩ ዘገባ አስማማየ ነው፣ ዋሽንግተን ዲሲ።
ወደ ተንታኞች እንለፍ። በዚህ በያዝነው ሳምንት በሶማሊያና ኢትዮጵያ መሪዎች መካከል አንካራ ላይ የተፈረመውን ስምምነት የአውሮፓ ህብረት፣ የአፍሪካ ህብረት እንዲሁም ኢጋድ በመልካም ተቀብለውታል። በስምምነቱ መሰረት ሁለት ወገኖች አንዱ የሌላውን ግዛትና አንድነት እንዲሁም ሉዓላዊነት ያከብራሉ። በተጨማሪም ሁለት ወገኖች የኢትዮጵያን ባህር በር የማግኘት ጥያቄ በተመለከተ በጋራ እንደሚሰሩበት ተመልክቷል። በሌላ በኩል የአንካራው ስምምነት ከዚህ በፊት ኢትዮጵያና ሶማሊላንድ የተፈራረሙት የመግባቢያ ስምምነት እጣ ፈንታ ምን እንደሚሆን አላመለከተም። ሃሩን ማሩፍ ስምምነቱ በሁለቱ ሀገራት እንዲሁም ከሶማሊላንድ ጋር በተፈራረመው የመግባቢያ ሰነድ ስምምነት ላይ የሚኖረውን አንድምታ በተመለከተ ሁለት ተንታኞችን አነጋግሯል። እንግዲህ ወልዴ ወደ አማርኛ መልሶታል።
የኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ የውጭ ጉዳይ ሚኒስትር በነበሩበት ወቅት የተጀመረው ንግግር አንካራ ላይ በስምምነት በመቋጨቱ የተሰማቸውን ደስታ ገልጸዋል። በኢትዮጵያና በሶማሊያ ህዝቦች ዘንድ በመላው የአፍሪካ ቀንድ ክልልና ከዛም አልፎ ጠንካራ ቀጠናዊ ትብብር ለመመስረት ትክክለኛ እርምጃ ነው ሲሉ ፕሬዝዳንት ታዬ ስምምነቱን ገልጸዋል። የአሜሪካ መንግስትም ስምምነቱን አድንቋል። በአፍሪካ ቀንድ ያለውን ውጥረት ለመቀነስ ወሳኝ እርምጃ ነው ያለው የአሜሪካ መንግስት ጥረቶች በጋራ የጸጥታና የልማት ጉዳዮች ላይ እንዲያተኩሩ ያስችላል ብሏል። የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር በኤክስ ማህበራዊ መድረክ ላይ ባሰፈሩት መልእክት የኢትዮጵያንና የሶማሊያን ሉዓላዊነት በድጋሚ ያረጋግጣል ያሉትን የአንካራው ስምምነት አሜሪካ በመልካም እንደምትቀበለው አስታውቀዋል። በሂደት ላይ ያለውንና ለጋራ ጸጥታና ብልጽግና በመደረግ ላይ ያለውን ትብብር እንደግፋለን፣ ቱርኪን በማስተባበሩ እናመሰግናለን ብለዋል የአሜሪካው የውጭ ጉዳይ ሚኒስቴር ቃል አቀባይ ማቲው ሚለር። እንግሊዝ፣ ጀርመን እና ሌሎችም አገራት ስምምነቱን በመልካም ተቀብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ እና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ቀደም ብለው ባወጡት መግለጫ የአንካራውን ስምምነት አድንቀዋል። የአውሮፓ ህብረት በበኩሉ ስምምነቱ በአፍሪካ ቀንድ የሚታየውን ውጥረት ለማርገብ የጋራ መከባበር መኖሩ አስፈላጊ መሆኑን አመላካች ነው ብሏል። የሶማሊያና የኢትዮጵያ መሪዎች አንዳቸው ለሌላው ሀገር ሉዓላዊነት፣ አንድነት፣ ነጻነትና የግዛት አንድነት እንዲሁም በዓለም አቀፍ ህግጋት ውስጥ ለሰፈሩት መርሆዎች ያላቸውን ክብር እና ቁርጠኝነት በድጋሚ አረጋግጠዋል ሲል አንካራ ላይ የተፈረመው ስምምነት ደንግጓል። ስምምነቱ በኢትዮጵያና በሶማሊያ ድብልቅ ምላሾችን አስተናግዷል። አብዛኞቹ ስምምነቱ ግልጽ አይደለም ሲሉ ይከራከራሉ። ማት ፕራይደን በቀጠናው የሚገኙ የአፍሪካ ቀንድ ተንታኝ ናቸው።
I think the Ankara Declaration between Ethiopia and Somalia is a positive step.
በኢትዮጵያና ሶማሊያ መካከል የተፈጸመው የአንካራው ድንጋጌ መልካም እርምጃ ነው። ሁለቱ መሪዎች ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ሐሰን ሼክ መሐመድ ከረጅም ጊዜ በኋላ ሲገናኙ ነው። በልዩነታቸው ላይ በቀጥታ ለመነጋገር መወሰናቸው መልካም ነው። በሁለቱ አገራት መካከል የነበረውን ውጥረት በማርገብ ረገድ ተሳክቶላቸዋል። ነገር ግን የስምምነቱን ፍሬ ነገሮች ከተመለከትን የአንካራው ድንጋጌ ግልጽ አይደለም። አዲስ አስገዳጅ የሆኑ ጉዳዮች የሉትም። ከዚህ በፊት በሁለቱም ወገኖች ሲነገሩ ከነበሩት ነገሮች ውጪ አዲስ ነገር የለውም። ስለዚህ እውነተኛ የሆነ የውጥረት መርገብ ይኖር እንደው ለማየት ጊዜው ገና ነው። የዚህ ስምምነት ውጤቶች በተጨባጭ ምን እንደሚመስሉ ማየት አለብን።
ጉሌድ አህመድ ጃማ በሃርጌሳ ሶማሊላንድ የሚገኙ የህግ ባለሙያና ተንታኝ ናቸው። ኩሌድ የአንካራው ስምምነት በሶማሊላንድና በኢትዮጵያ መካከል የተፈረመውን የመግባቢያ ስምምነት እጣ ፈንታ ምን እንደሚሆን አንጠልጥሎ የተወነው ባይናቸው።
The agreement leaves the MOU between Somalia and Ethiopia in uncertainty.
ስምምነቱ በሶማሌላንድና በኢትዮጵያ መካከል የተፈረመው የመግባቢያ ስምምነት በርግጠኝነት ምን እንደሚሆን ግልጽ ያላደረገ ነው። ኢትዮጵያ ለሶማሊያም ሆነ ለሶማሊያ መሻት ያላትን ክብር በአንድ ወገን እንዲሁም በሌላ በኩል የባህር በር ለማግኘት ያላትን ፍላጎት እንዴት አድርጋ ማስተረክ እንደምትችል ግልጽ አይደለም። ኢትዮጵያ ካላት ቅርበት የተነሳ የባህር በር ያስፈልጋታል። እነዚህ ሁለት ፍላጎቶች የሚጋጩ ይመስላል። ኢትዮጵያ እነዚህን ፍላጎቶች አስተርቃ እንዴት መፍትሄ ማግኘት ትችላለች? አስቸጋሪ ነው። የመግባቢያው ስምምነቱ እጣ በርግጠኝነት ምን እንደሚሆን አይታወቅም።
ጉሌድ በተጨማሪም ስምምነቱ አዲስ ለተመረጡት የሶማሊላንድ ፕሬዝዳንት አብድራህማን መሐመድ አብዱላሂ ኢሮ የመጀመሪያው ፈተና ይሆናል ብለዋል።
It is worth mentioning that the president who signed the agreement, Musa Bihar Abdi, was defeated in the election.
የመግባቢያ ስምምነቱን የፈረሙት ፕሬዝዳንት ሙሳ ቢሂ አብዲ በመርጫው በከፍተኛ ድምጽ ተሸንፈዋል። ተቃዋሚው ወደ ስልጣን መጥቷል። አሁን ፕሬዝዳንት የሆኑት የተቃዋሚ ቡድን መሪ ሶማሊላንድና ኢትዮጵያ የፈረሙትን የመግባቢያ ስምምነት በተመለከተ የስታቸውን ሐሳብ ሲገልጹ በጣም ተጠንቅቀው ነው። ስለዚህ አዲሱን ፕሬዝዳንት የመግባቢያ ስምምነቱን በተመለከተና አሁን የተፈጠረውን አዲስ ሁኔታ በተመለከተ ያላቸው አቋም ምን እንደሆነ መጠየቅ እጅግ አስፈላጊ ነው። አዲስ የተፈጠረው ሁኔታ የሚያሳየው ኢትዮጵያ ከዚህ በፊት ስታደርግ እንደነበረው የመግባቢያ ስምምነቱን በተመለከተ የተንቀሳቀሰች አይደለም።
ማት ብራይደን በበኩላቸው ኢትዮጵያ ምናልባትም ከስምምነቱ ብዙ ሳትተርፍ አትቀርም ባይ ናቸው።
Consequences of the deal at the moment probably weigh in Ethiopia's
ከዚህ ግልጽ ካልሆነው ድንጋጌ የምናወጣው ነገር ቢኖር የኢትዮጵያ ኃይሎች በአፍሪካ ህብረት ልዑክስር በሶማሊያ ሊቀጥሉ የመቻላቸውና የሶማሊያ ደግሞ የኢትዮጵያ ጦር በልዑክ ውስጥ በመሳተፉ ላይ ያላትን ተቃውሞ መሳባን ነው። የኢትዮጵያ ጦር በአፍሪካ ህብረት ስር ባይሆን እንኳን ለቆ ላይወጣ ይችላል። ጦሩ በራሱ ውሳኔ እዛው ሊቀር ይችላል። ይህ ደግሞ ለሶማሊያ መንግስት ትልቅ ሽንፈት ነው። ይህ ኢትዮጵያ በሶማሊያ ፈቃደኝነት ጦሯ ሶማሊያ ውስጥ እንዲቆይ የሚያደርግና አንደኛው ወገን ተሸናፊ እንዳይመስል ነገሮችን ለመሸፋፈን የተደረገ ስምምነት ነው። ከዚህ ባለፈ የትኛው ወገን ከስምምነቱ ተጠቃሚ እንደሚሆን ግልጽ አይደለም።
በስምምነቱ ዝርዝር ጉዳዮች ላይ እንዲሁም ኢትዮጵያ የባህር በር የማግኘት ጥያቄዋን በተመለከተ ሁለቱ ወገኖች በመጪው ካቲት በቱርክ አመቻችነት በቴክኒካዊ ጉዳዮች ላይ ድርድር እንደሚያደርጉ የአንካራው ድንጋጌ ያመለክታል። ሃሩን ማሩፍ ለአዘጋጀው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ።
አድማጮች ከኢትዮጵያና የሶማሊያ ስምምነትን በተመለከተ ያጠናቀርናቸውን ዘገባዎች ነበር ያስደመጥናችሁ። አሁን ደግሞ ወደ ሌላ ርዕሰ ጉዳይ እናልፋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ ከሰኞ እስከ አርብ በአት ቪኦኤ አማሪክ ፌስቡክ ገጽ ላይ በቀጥታ መከታተል ትችላላችሁ። እንዲሁም በዩቲዩብ እና ዌብሳይታችን ላይ ይገኛል። አሁን ወደ ተከታዩ ዘገባ እንለፍ። ኢትዮጵያና ኤርትራ ግንኙነታቸው መሻከሩን የሚያመለክቱ ቃላትን መለዋወጥ ጀምረዋል። ከሰሞኑ የኤርትራው ፕሬዝዳንት ስለ ኢትዮጵያ ያደረጉት ንግግርና በኢትዮጵያ በኩል የተሰማው ምላሽ ከፕሪቶሪያው ስምምነት በኋላ የሻከረው የሁለቱ ሀገራት ግንኙነት መቋረጥን የሚያመለክት ነው ሲሉ የቀጠናዊ ጉዳዮች ሰንታይን ተናግረዋል። ኬኔዲ አባተ በዚህ ጉዳይ ላይ ዘገባ አሰናድቷል።
ከሰሞኑ ኢትዮጵያና ኤርትራ ግንኙነታቸው ጥላ ያጠላበት መሆኑን የሚያሳብቁ ቃላትን በተለያየ መልኩ መለዋወጥ ጀምረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሁለት ሳምንት በፊት ህዳር 21 ቀን በመንግስታዊው የሀገራቸው ቴሌቪዥን ቀርበው በሰጡት ቃለ ምልልስ ላይ የኢትዮጵያን ህገ መንግስት ከመወረፍ ጀምሮ አሁን እስካለው የኢትዮጵያ ወቅታዊ ሁኔታ አቋማቸውን እና ምልከታቸውን ያብራሩ ሲሆን ህገ መንግስቱ በኢትዮጵያ ላለው ውጥረት መንስኤ ነው ብለዋል። የፕሪቶሪያውን ስምምነት አይመለከተንም ያሉት ፕሬዝዳንቱ ስምምነቱ የውጭ ተዋናዮች ውጤት እንደሆነና ይህም በአማራ ክልል ለተቀሰቀሰው ግጭት መንስኤ ስለመሆኑ አብራርተዋል። ከግጭቱ ጋራ በተያያዘ የሚቀርቡባቸውን ወቀሳዎች ግን እንደማይቀበሉ ተናግረዋል። በኢትዮጵያ መንግስት ስር ያለው ፋና ብሮድካስቲንግ ኮርፖሬት ደግሞ የራሱ አሮባት በሚል ርዕስ ሰኞለት በሰራው ዘገባ የኤርትራውን ፕሬዝዳንት በኢትዮጵያ ጉዳይ ጣልቃ እየገቡ እንደሚገኙ፣ ኢትዮጵያን እንዲሁም ከግብጽና ከሶማሊያ ጋራ በመተባበር ደግሞ ቀጠናውን ለማተራመስ እንደሚሰሩ፣ በተጨማሪም አገራቸውን በአምባገነንነት እያስተዳደሩ እንደሚገኙ በመዘርዘር ከሷቸዋል። በዘገባው ህገ መንግስታዊ አስተዳደር የሌላቸው ፕሬዝዳንቱ የኢትዮጵያን ህገ መንግስት ሲተቹ ተስተውለዋል ያለው ፋና አምባገነንነትን አጥብቀው የሚወዱት ኢሳያስ ከመሳቢያቸው ስር ሸጉጠው ምርጫንም የህግ የበላይነትንም እንብኝ እንዳሉ ወንበራቸው ላይ አርጅተዋል ሲልም አክሏል። እነዚህን ምልልሶች በተመለከተ ማብራሪያ የሰጡን በአዲስ አበባ ዩኒቨርሲቲ የቀጠናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላው እንደሜነ የሁለቱ መንግስታት ግንኙነት መሻከር የጀመረው ከፕሪቶሪያው ስምምነት በኋላ እንደሆነ ያስረዳሉ። ወቅታዊው ሁኔታ ደግሞ ጠቅላይ ሚኒስትር አብይ አህመድን የኖቤል የሰላም ሽልማት አሸናፊ ያደረጋቸው የሁለቱ ሀገራት የሰላም ስምምነት ማክተሙን የሚያመለክት እንደሆነ አብራርተዋል።
ከፕሪቶሪያው ስምምነት በኋላ የፕሪቶሪያው ስምምነት በ2022 ነው የተከናወነ ኖቬምበር 22 ነው። ከዛ በኋላ ሁለቱ ሀገራት ግንኙነት ወደ መሻከር መጣል። ምክንያቱም የስምምነቱን አፈጻጸም ላይ ሰምተው ከሆነ አሁንም የኤርትራው ፕሬዚዳንት የፕሪቶሪያው ስምምነት በተፋላሚዎች እጅ ሳይሆን በሌላ አካል እጅ ያለ ነው ብለው ነው በዚህ አሁን በሰጡት ኢንተርቪው ላይ ሲገልጹ ሲጠቅሱ የነበሩትና ደስተኛ አልነበሩም። በዛ ምክንያት በሁለቱ ሀገራት መካከል ክፍተት እንደተፈጠረ ነው አለመግባባቶች እንደተከሰቱ ሰምተናል። እንግዲህ በዚህ መካከል ደግሞ የኢትዮጵያ ጠቅላይ ሚኒስትር የባህር በር ለማግኘት የቀይ ባህርን አክሰስ የማድረግ መብት ያንን በማንሳት የሰጧቸው ገለጻዎች በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ እንዲሻክር ያደረገ ይመስለኛል። እንግዲህ እኔ አሁን የምረዳው ምንድነው እዚህ የሰሞኑ በሁለቱ ሀገራት መካከል ያለው ምልልስ ማለት ነው። የሚዲያ ሌላው ምልልስ የሚያሳየው በሁለቱ ሀገራት መካከል የነበረው ግንኙነት እንግዲህ ሙሉ በሙሉ በሚባል መልኩ እንደተቋረጠ እና የሁለቱ ሀገራት ግንኙነት ቀድሞ ወደ ነበረበት ቦታ እንደተመለሰ ነው የሚያሳየው።
በጥቅምት ወር በአስመራ የተካሄደውን የሶስትዮሽ ጉባኤ ተከትሎ የግብጽ፣ የሶማሊያና የኤርትራ መሪዎች ሶማሊያ ውስጣዊና ውጫዊ ተግዳሮቶቿን መቋቋም እንድትችል ተቋማቶቿን ለማጠናከር በሶስቱ ሀገራት መካከል ያለውን ትብብር ወደ ላቀ ደረጃ ለማድረስ ተስማምተናል ብለው ነበር። ፕሬዝዳንት ኢሳያስ በሰሞኑ የሀገራቸው መንግስታዊ ቴሌቪዥን ባደረጉት ቃለ መጠይቅ ላይ በአስመራ የተደረገው ስብሰባ ኢትዮጵያን ኢላማ ያደረገ ነው መባሉን ተቃውመዋል። የሶስትዮሽ ውይይቱ ምንም አይነት አዲስ ጉዳይ የለውም፣ ስለ ጋራ ጉዳያችንና ስለ ቀጣናችን መረጋጋት ለመወያየት እኛ ግብጽን እንጎበኛለን፣ የግብጽ ባለስልጣናትም በየጊዜው ይጎበኙናል ነበር ያሉት ፕሬዝዳንቱ። እንደ አውሮፓውያን አቆጣጠር በ2002 ዓመተ ምህረት ከመንግስት ስልጣን ከመልቀቃቸው በፊት እንደ ሱዳንና መካከለኛው ምስራቅ ባሉ በርካታ ሀገሮች የኤርትራ አምባሳደር ሆነው ያገለገሉትና አሁን ለንደን የሚገኙት የቀድሞ አምባሳደር አብደላ አደም ለአሜሪካ ድምጽ የትግርኛ ቋንቋ አገልግሎት በሰጡት አስተያየት ቀድሞውንም የነበረው ግንኙነት ዲፕሎማሲያዊ አካሄድ እየተከተለ አልነበረም ይላሉ።
ከመጀመሪያ ዝምድና መንጎ ኢትዮጵያን ኤርትራን ከጅምሩም ኮለውን
ከመጀመሪያውም የኤርትራና የኢትዮጵያ ግንኙነት ከ2018 ዓመተ ምህረት ጀምሮ ተገቢውን ዲፕሎማሲያዊ ሂደት እየተከተለ አልነበረም። ሁሉም ጥቅሙም የማስከበር አካሄድ ነው የነበረው። ኢሳያስም አብይም ጥቅማቸውን የማስቀደም አካሄድ ነበር የተከተሉት። በወቅቱ ለሁለቱም የጋራ ጠላት ነው ብለው የሚያምኑትን ህወሓትን ማስወገድ ነበር ፍላጎታቸው። የሁለቱ ሀገራት ጉዳይ ግምት ውስጥ በማስገባት ይህን መሰረት በማድረግ ስትራቴጂክ የሆነ ግንኙነት ለመፍጠር አልነበረም። እንደዛ ቢሆን ኑሮ መጀመሪያ በወሰን ጥያቄ መጀመር ነበረበት። ምክንያቱም ለ20 ዓመታት ግንኙነት ለማቋረጥ ምክንያት የሆነው የወሰን ጉዳይ ስለነበር ነው።
የቀድሞ አምባሳደር አብደላ አክለውም ለሁለቱ መሪዎች ግንኙነት መሻከር ዋናው ምክንያት የፕሪቶሪያው ተኩስን የማቆም የሰላም ስምምነት መፈረም ነው ብለው ያምናሉ። የሁለቱ ሀገራት ግንኙነት መሻከር ግጭት ውስጥ ሊከታቸው ይችላል ወይ በሚል የተጠየቁት የቀድሞ ዲፕሎማት
ግሪክና ኢትዮጵያና ኤርትራ ናብ ግጹ ናቡግ ዶሃምርህ ዝብልቶ
የኢትዮጵያና የኤርትራ ግጭት ወዴት ሊያመራ ነው? ወደ ውጊያ ሊያመራ ይችላል ወይ የሚል ጥያቄ ብዙዎች የሚጠይቁት ነው። ለኔ እንደሚመስለኝ በኢሳያስ በኩል ወደ ውጊያ ቢያመራ ብዙ የሚያሳስበው አይደለም። ምክንያቱም የኢትዮጵያ ሁኔታ በደንብ ያውቃል። ኢትዮጵያ አሁን በውስጧ ጥንካሬ የላትም። ውስጣዊ የሆኑ ያልተፈቱ ትላልቅ ጉዳዮች አሉ። የውስጥ ውጊያዎች አሉ። ትግራይንም ደግሞ መጠቀም አይችልም። ምክንያቱም ትግራይ የራሱ የሆነ ልዩነቶች አሉት። ተበታትነዋል። እንደ አንድ ኃይል ሆነው ሊቆሙ የሚያስችል ሁኔታ አለ ለማለት አይቻልም። ትግራይ እርስ በርስ ውጊያ እንዳይነሳ ስጋት አለ። አማራ አለ፣ ኦሮሞ አለ፣ የጦር መሳሪያ ጉዳይ አለ። ስጋት የለም አይደለም ማለት በብዙ ውስጣዊ ጉዳዮች አብይ ለውጊያ አቅሙ ያነሰ ሆኖ ይታየኛል። በእኔ አስተያየት ሁኔታዎቹን በትክክል ስትገመግም የውጭ ውጊያ ውስጥ ለመግባት የሚፈቅድ ውስጣዊ ሁኔታዎች የሉም። ምክንያቱም የውጭ ጠላትን ለመግጠም ውስጣዊ ሁኔታ የመጀመሪያ ጉዳይ ነው።
የቀጠናዊና አካባቢያዊ ልማት መምህርና ተመራማሪው ዶክተር የሽጥላ ወንድሜ ነበሰጡን አስተያየት ደግሞ ኤርትራ ከኢትዮጵያ ነጻነቷን ካገኘችበት ጊዜ ጀምሮ እስካሁን የቀጠለ ነው ያሉት መርህ አልባና ግልጽ ያልሆነ ስምምነት በአገራቱ መካከል ዘላቂ ሰላም እንዳይኖር ማድረጉን አብራርተዋል።
ትልቁ ችግር ምንድነው? በዚህ በኢትዮጵያና የኤርትራ ግንኙነት ያው ኤርትራ የኢትዮጵያ ካለ ነበረች ነች ከመነሻው ጀምሮ በሁለቱ አገራት መካከል በመተማመን ላይ የተመሰረተ መርህን መሰረት ያደረገ ግልጽነት ያለው ስምምነት ተደርሶ ግንኙነት ለመፍጠር ጥረት አልተደረገም። ኤርትራ ሀገር ከሆነች በኋላ ከኢትዮጵያ ጋር ስምምነት በ87 ላይ አድርጋለች። ስምምነቱ ምን እንደሆነ ግልጽ አይደለም። የድንበር ጦርነቱ ተነስቷል። ዘለቅ ያለ የምንድነው የዚህ ዲፕሎማሲና የወታደራዊ ውጥረት በቀጠናው እስከ 2010 ድረስ እንዲቆይ አድርጓል።
ሁለቱ ሀገራት ግልጽና በመርህ ላይ የተመሰረተ ስምምነት ማድረግ ተስኗቸው በልዩነታቸው ከቀጠሉ ዳፋው ከሁለቱ ሀገራት ባለፈ ቀጠናውንም የሚያሰጋ እንደሆነ ማብራርተዋል።
በቀጠናው ዘላቂ ሰላም እንዲመጣ ከተፈለገ ሁለቱ ሀገሮች እንግዲህ በግልጽ በቁርጠኝነት መነጋገር፣ ስምምነቱም ደግሞ በመርህ እንዲመራ ማድረግ ያስፈልጋል። አሁን እያየን ያለነው ያንን አይደለም። አሁን በ2010 ስምምነት አድርገን እንግዲህ ልክ እንደ 1987 ስምምነት የድንበር ጦርነት እንዳስከተለ አሁንም ወደ ሌላ ዙር ጦርነት ልንገባ ነው? እርግጠኛ አይደለሁም፣ ግን ሞስት ላይክሊ ይሄም ሀፕን ሊያደርግ ይችላል።
ጠቅላይ ሚኒስትር አብይ አህመድ ጥቅምት 21 ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ማብራሪያ ሲሰጡ በኢትዮጵያና በኤርትራ መካከል ውጊያ ሊኖር ይችላል በሚል የሚሰጉ አካላት እንዳሉ ጠቅሰው ከኤርትራ የከፋ ነገር ካልመጣ በስተቀር በእኛ ተነሳሽነት በኤርትራውያን ወንድሞቻችን ላይ ምንም ነገር አይፈጸምም ማለታቸው አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አሁን ወደ መጨረሻው ዝግጅታችን ነው የምናልፈው። በመላ ዓለም ላይ የላቀ የትምህርት ስኬት ያስመዘገቡ ወጣቶች የከፍተኛ ትምህርታቸውን መከታተል ከሚመርጧቸው ሀገራት መካከል አንዷ ዩናይትድ ስቴትስ ናት። ይህንን በተመለከተ ሀብታሙ ስዩም ሰፋ ያለ ዘገባ አለው። ወደዛው እንለፍ።
በየዓመቱ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ በሚገኙ ትልቅ ክብር በሚሰጣቸው አይቪ ሊግ እየተባሉ በሚጠሩ ዩኒቨርሲቲዎች ውስጥ ይማሩ ዘንድ ያመለክታሉ። ከመላ ሀገሪቱ እንዲሁም ከዓለም አቀፍ አመልካቾች ከ8 ዩኒቨርሲቲዎች የአንዱ ተማሪ መሆን እድሉን የሚያገኙት ግን ጥቂቱ ብቻ ናቸው። ያን እድል ማግኘት ለአመልካች ተማሪዎችም ሆነ ለቤተሰቦቻቸው የሚሰጠው ኩራት የላቀ ነው። በየል ዩኒቨርሲቲ ውስጥ ተማሪ የሆነችው ሄልዳና ጥበቡ ያን ቅጽበት ዛሬም አትረሳውም።
በእጅጉ የሚያስደንቅ ቅጽበት ነበር። ይል ሳለሞ የቆየሁት ትምህርት ቤት ስለነበር አስቀድሜ ነበር ያመለከትኩት። በቀደመው ውሳኔ መሰረት ሳይቀበሉኝ ሲቀሩ ግን ማመልከቻዬ ወደ መደበኛው የቅበላ ሂደት ተዘዋወረ። ህልሜ ላይሳካ እንደሚችል ማሰብ፣ የኋላ ኋላ ደግሞ ተቀባይነት ማግኘቴን ማወቅ በእጅጉ ስሜት ውስጥ የሚከት ነበር። የምስራቹን በመሰማበት ወቅት ከአባቴ ጋር የተለያዩ ኮሌጆችን እየጎበኘን ነበር። አንዲት ጠባብ ክፍል አግኝቼ ላፕቶፔን ከፍቼ ኢሜሉን ስመለከት ግን ማመናቃተኝ። ከሌሎች ሰዎች ጋር ወደ ነበረው አባቴ ሮጥኩና ወደ ጆሮ ተጠግቼ የልገባሁ ተቀበሉኝ አልኩት። ፊቱ ዛሬም ድረስ አይረሳኝም። ለማመን ከብዶት ነበር። በመቀጠል እናቴንና የተቀረውን ቤተሰቦቼን ደወልኩላቸው። ሁሉም ይዘፍኑና ይጨፍሩ ነበር። መቼም የማልረሳው አስገራሚ ጊዜ ነበር።
ከዩናይትድ ስቴትስ በሺዎች ኪሎ ሜትሮች ርቃ በምትገኘው ኢትዮጵያ የዩኒቨርሲቲ ለመቀላቀል እድሉን ካገኙት መካከል አንዷ መርዓት ሰማናት። መርዓት ለቅበላ የሚያበቁ መረጃዎችና መደላድሎች ብዙም በሌሉበት ሁኔታ ውስጥ ሆና ዩኒቨርሲቲውን ለመቀላቀል ስታመለክት እድሉን ስለማግኘቷ እርግጠኛ አልነበረችም።
የሚነግረን ሰው የለም እንደዚህ አይነት ኦፖርቹኒቲ እንዳለ እና ረፍዶ ነው ብዙ ጊዜ የምናውቀው። ለዛ በጣም ዝም ብዬ እድሉን ለመሞከር ያክል ነበረ አፕላይ ያደረግኩት። ከዛ አፕላይ ካደረግኩኝ በኋላ በጣም እንደውም በጣም ወድጀው ትምህርት ቤቱን ስለነበረ ዲሲዥን ሌተር ሲደርሰኝ ራሱ ማየት አልፈለግኩም ነበረ። ስለዛ ሳልከፍተው ነው የቆየሁት። ውስጥ አይገስ ሶስት ሳምንት ነገር ቆይቻለሁ ሳልከፍተው፣ በጣም መክፈት አቅቶኝ ማለት ነው። እና በስተመጨረሻ ከከፈትኩ በኋላ በጣም ነው የደነገጥኩት። በቀጥታ እንደውም ጥቁር አንበሳ ነበርኩኝ። የሕክምና ነበር የደረሰኝ ኢትዮጵያ ባለውበት ሰዓት ማለት ነው፣ ወደዚህ ከመምጣቴ በፊት። እና እዛ ቁጭ ብዬ ነው ለአባትና ለእናቴ ደውዬ ነገርኳቸው። በጣም ተደሰቱ። ያው በጣም ጥሩ ነበረ።
ሁለቱ ወጣት ሴቶች በአሁኑ ሰዓት በዩኒቨርሲቲ ውስጥ ወደ ሕክምና ትምህርት የሚያሻግሯቸው ትምህርቶችን እየተከታተሉ ይገኛሉ። ዝነኛ በሆነው የል ዩኒቨርሲቲ ውስጥ የሚሰጠው ትምህርት ከፍተኛ ትጋትና የመንፈስ ጥንካሬ የሚሻ እንደሆነም ይናገራሉ። የባዮ ሞለኪውላር ትምህርት ክፍል ሁለተኛ ዓመት ተማሪ ለሆነችው ሄልዳና ዩኒቨርሲቲውን በተቀላቀለች ማግስት ፈታኝ የሆነባትን ነገር እንዴት አስረዳለች።
Especially my first year when you're coming in, I was obviously I knew there would be
በተለይ በየል የመጀመሪያ ዓመት ቆይታዬ ብዙ አቅም ያላቸውና በተፎካካሪ ግለሰቦች መከበቤ ጫና ፈጥሮብኝ ነበር። በየል እንደሌሎች የአይቪ ሊግ ትምህርት ቤቶች እጅግ የተከረረ ፉክክር ባይኖርም ብዙዎቻችን የድህረ ምረቃ ትምህርትን ዓላማ ስላደረግን የአካዳሚክ ደረጃችንን ለማላቅ ጠንካራ ተነሳሽነት አለን። ከዚህ ነባራዊ ሁኔታ ጋር ለመላመድ ፈታኝ ነበር። ምጡቅ አስተሳሰብ ባላቸው እኩዮቼ መከበቤን ተከትሎ በራሴ ለመተማመን ከብዶኝ ነበር። ጠበቅ ያለው የትምህርት አሰጣጥ በራሴ እስክጠራጠር የል ውስጥ ባለኝ ስፍራ ላይ ጥያቄ እንዳነሳ እስከ ማድረግ የደረሰ ጫናም አሳድሮብኛል። በጊዜያት ውስጥ ግን እነዚህን ስሜቶች ለማሸነፍ ችያለሁ። ከፍተኛ ፈተና ነበር።
የሞለኪውላር ባዮፊዚክስና ባዮኬሚስትሪ ትምህርት ሶስተኛ ዓመት ተማሪ የሆነችው ምርዓት በበኩሏ የጊዜ አጠቃቀምና ትምህርቱ የሚሰጥበት ሂደት ተወልዳ ካደገችበት ሀገር ጋር ባለው ልዩነት ምክንያት የእንግድነት ስሜት ተሰምቷት እንደነበረም ትናገራለች።
አሰጣጡ በጣም ጥሩ ነው። ብዙ ጊዜ አሁን ከኢትዮጵያ በተለይ የሚለየው ነገር አስተማሪና ተማሪ ኢንተራክሽኑ በጣም ኢትዮጵያ በጣም ትንሽ ነው። ብዙ ጊዜ አስተምረው ነው የሚወጡት። ያን ያክል ጥሩ የሆነ ግንኙነት አትፈጥርም ከአስተማሪ ጋር። እዚህ ግን በጣም እንደ ቤተሰብ ናቸው። ያግዙሃል፣ የራሳቸው የሆኑ ሰዓቶች ያመቻቹልሃል አንተን ለመርዳት ማለት ነው። በጣም ጥሩ አስተማሪዎች ነው ያሉት። ነገር ግን አንድ ትምህርቱ ላይ ያለኝ የተወሰነ ቅሬታ እዚህ ያሉት አስተማሪዎች ፕሮፌሰሮች ናቸው። ሞር ፎከሳቸው ወደ ሪሰርች ነው የሚሰሩት። ሪሰርች ነው የሚወዱት። ስለ ሪሰርች ታወራቸው በቃ ሙሉ ቀን አይደብቸውም። እና ትንሽ ያ ነገር አንዳንዴ ሞር ከአስተማሪነት ሚናቸው ላይ ትንሽ ይቀንስባቸዋል። ለዛ ሞር ፎከስ አድርገው ላይክ ማስተማሩ እንደ ጎን ለጎን የሚታይ ስራ ነው እንጂ ሜን ስራቸው አይደለም። ጀስት ፕሮፌሰርነቱንም ለማግኘት የሚያደርጉት ነገር ስለሆነ ማለት ነው። ኢትዮጵያ ግን በጣም ጠንካራ አስተማሪዎች አሉ። ስራቸው ያ ነው። ለዛ በጣም ተደስተው ጓግተው ነው የሚያስተምሩት። በተጨማሪም ደግሞ አሁን በጣም በእንትንም እንቀራረባለን። ብዙ ጊዜ በእድሜም ሆነ በትምህርት ስታተስ ሞስትሊ እኔ ኔጌቲቭ ነው ብዬ አላስብም፣ ግን ኢት ማይ ቢ ኮንትሮቨርሻል ግን ማስተርሶች ምናምን ናቸው የሚያስተምሩ ላይክ ማስተርስ ኦር ዲግሪ ያለው ሰው እና ያ ነገር ጥሩ ነው ብዬ አስባለሁ። ምክንያቱም ትምህርቱን በእንበኛ መልኩ ለመመጠን በጣም ቀላል ነው። እንደዛ ሲሆን ፕሮፌሰሮች በጣም ብሮድ እውቀት ስላላቸው ሌላ ነገር ሲያወሩ ምናምን የሆነ አንዳንዴ ሳት ያደርጋሉ። ከማስተማር ሂደት ላይ ያስተዋልኩት ነገር እሱ ነው።
እንደ ምርአት ያሉ በተለይ ከኢትዮጵያ ወደ ዩናይትድ ስቴትስ የሚመጡ ተማሪዎች ከሀገሬው ባህል ጋር ለመግባባት ጊዜ ሊፈጅባቸው ይችላል። ምርአት ለትምህርት የመጣችበትን ሀገር ባህል ፈጥኖ በመረዳትና በማክበር ቆይታዋን የተሻለ ለማድረግ እንደቻለች ትናገራለች። ዩናይትድ ስቴትስ ውስጥ ያደገችው ሄልዳና በበኩሏ ከኢትዮጵያዊ ማንነቷ ጋር የበለጠ ለመቀራረብ እድል ያገኘችው የየል ዩኒቨርሲቲን ከተቀላቀለች በኋላ እንደሆነ ታስታውሳለች።
That was a really big thing for me when applying to college. I know academics is obviously
በማመለከትበት ጊዜ ደጋፊ ማህበረሰብ ማግኘት ለኔ ወሳኝ ነበር። አርካንሳስ ውስጥ ሳድግ ከባህሌ ጋር የነበረኝ ቁርኝት የተወሰነ ስለነበር ከማንነቴ ውስጥ ግዙፉ ክፍል እንደጎደለ ይሰማኝ ነበር። በየል ዩኒቨርሲቲ የሚገኘው የኢትዮጵያ ተማሪዎች ማህበር ባለፉት 2 አመታት ውስጥ ለኔ ግሩም ማህበረሰብ ሆኖልኛል። ከሌሎች ትምህርት ቤቶች ጋር ሲወዳደር አባላቱ አነስተኛ ቢሆኑም በዚህ ሀገር የተወለዱና ዓለም አቀፍ የኢትዮጵያና ኤርትራ መሰረት ያላቸው ተማሪዎች አካቷል። የባህላዊ ምግብ ማብሰል ውድድርን፣ የአዲስ አመት በዓልን የመሳሰሉ የተለያዩ ዝግጅቶችን እናዘጋጃለን። በኢትዮጵያውያን ባህላዊ ውዝዋዜ ላይ የሚያተኩር ደስታ የተባለ የውዝዋዜ ቡድንም አለን። በዚህ ቡድን አማካኝነት የተለያዩ ብሔረሰቦችን ጭፈራ ተመረያለሁ። ብዙ ጓደኞቼ እኔን ለማገዝ በአማርኛ ስለሚያናግሩኝ አማርኛዬንም ቀስ በቀስ አሻሽያለሁ።
የዩኒቨርሲቲን የመሰሉ የሚቀበሏቸው ተማሪዎች እጅግ ጥቂት በሆኑባቸው የትምህርት ተቋማት ውስጥ ተቀባይነትን ለማግኘት ጥብቅ ማጣሪያ ሂደትን ማለፍ ይጠይቃል። ለመሆኑ መሰለ የትምህርት ተቋማትን መቀላቀል የሚሹ ወጣቶች ምን ሊያደርጉ ይገባል? ምርአት ሰማ።
በመጀመሪያ ያው ትንሽ ያስቸግራል እውነት ነው፣ ግን ትምህርት ቤቱም ማህበረሰቡም ብዙ ጊዜ እንደዚህ አይነት ኦፖርቹኒቲዎች እንዳሉ አያሳውቁም። ለዛ በተቻለ አቅም ከውጭ እንደዚህ አይነት ነገር ፍላጎት የሚኖርን ከሆነ ጉግልም አሁን በጣም የተስፋፋ ነገር ነው። በደንብ ሰርች ማድረግ፣ ዩኒቨርሲቲዎቹን ማወቅ፣ ምን አይነት ነገር እንደሚፈልጉ፣ ምን አይነት ሚሽን እንዳላቸው፣ ምን አይነት ኮር ቫሊዩ እንዳላቸው መረዳት እና እነዚህ አይነት ነገሮችን ሞር አፕላይ በሚያደርጉበት ጊዜ እንዲጠቀሟቸው ማድረግ ነው የመጀመሪያው ነገር። ሁለተኛው ደግሞ እርዳታ መጠየቅ። ምንም ማለት አይደለም፣ ያው ትንሽ ይከብዳል እንደ ኢትዮጵያኖች፣ ግን አንድ ሰው የምትፈልግበት ደረጃ ጋር ካለ እና እንደ አጋጣሚ የሆነ ከዛ ሰው ጋር ኮኔክት የምታደርግበት እድል ከተፈጠረ ኢቨን ባይፈጠር ራሱ ኮኔክሽኑን ለመፍጠር መሞከር በጣም ኢምፖርታንት ነው ብዬ አስባለሁ። እኔ አሁን በጣም ብዙ ተማሪዎች በዚህ አጋጣሚ ሪች አውት ያደርጉኛል። ድሮ መማርበት የነበረበት ቦታም ሊሆን ይችላል፣ ከዛም ውጭ ሊሆን ይችላል። በአብዛኛው አዲስ አበባ ውስጥ ያሉ ተማሪዎች በተለይ ሪች አውት ያደርጉኛል ስለ እንደዚህ አይነት ነገር እና ማንም ሰው እኔም ተረድቼ ነው እዚህ የደረስኩት ሰው መርዳቱን እፈልገዋለሁ። ለዛ ሰው ሁሉ ጥሩ ኦፕን የሆነ ማይንድ አለው ብዬ ነው የማስበው። ለዛ ሁሌም ቢሆን እርዳታ መጠየቁ ጥሩ ነው። ሲቀጥል ደግሞ ዩቲዩብ በጣም አሁን ሴም ናምን ሲጻፍ በጣም የሚቸገሩት ተማሪዎች ያው የጽህፈት ክህሎታቸው ላይ ነው። ያው በሌላም ቋንቋ በእንግሊዝኛም ስለሆነ አፕሊኬሽኑ የሚሆነው ትንሽ ይቸገራሉ እና ያንን ነገር ለማዳበር ዩቲዩብ ቪዲዮዎች ላይ ፍሪ የሰሩትን ሰዎች ከዚህ በፊት ያጋራሉ የጻፏቸውን ኢሴዎች እና እነሱ ነገሮች በጣም መጠቀም እነሱን ፕላትፎርሞች ሞር ወደዛ ጊር ፎከስ እንዲያደርግ ማድረግ ጥሩ ይመስለኛል።
ኤልዳና በበኩሏ አመልካቾች ወደ ዩኒቨርሲቲው በሚልኩት ማመልከቻ ውስጥ ሊያካትቱት ስለሚገባው ጉዳይ ቀጣዩን ታክላለች።
ለዚህም ሆነ ለሌሎች የአይቪ ሊግ ዩኒቨርሲቲዎች የሚያመለክቱ በሚሊዮኖች የሚቆጠሩ ሰዎች ተመሳሳይ ታሪኮችን ይልካሉ። እኔ ግን የእያንዳንዱን ሰው ታሪክ ልዩ የሚያደርጉ መለያ ባህሪያት አሉ ብያምናለሁ። የማመልከቻ ሀተታይን በምጽፍበት ጊዜ ልዩ በሚያደርገኝ ነጥብ ላይ ነበር ያተኮርኩት። አንድ የቤተሰቤ አባል በእያንዳንዱ ትንሽ ነገር ውስጥ ልዩ የሚያደርጉ ጉዳዮች እንዳሉ አስታውሶኛል። ለምሳሌ በአስራዎቹ ዕድሜ ውስጥ ከቤተሰቦቼ ጋር ከስፍራ ስፍራ በመዘዋወር ኖሬ ነበር። መጀመሪያ ላይ ይህን እንደተለመደ ተሞክሮ ቆጥሬው ነበር። ነገር ግን ይህ ሁኔታ ለሌሎች ትምህርት ቤት ስርዓቶች ራሴን በማደራጀትና ለትምህርት ቅድሚያ በመስጠት ረገድ ምን አይነት ተጽዕኖ እንዳሳደረብኝ ማጋራት በመቻሌ ከሌሎች አመልካቾች ጎልቼ እንደወጣ ረድቶኛል።
ሁለቱም የየል ዩኒቨርሲቲ ተማሪዎች የጀመሯቸውን ትምህርቶች በብቃት በማጠናቀቅ የሕክምና ትምህርታቸውን ለመቀጠል ህልም ሰንቀዋል። ታታሪነትና ለሚገጥሙ መሰናክሎች እጅ ያለመስጠት ከፍተኛ ፉክክር ባለባቸው የአሜሪካ የትምህርት ተቋማት ውስጥም ለመልካም ደረጃ የሚያደርሱ ለመሆናቸው የሁለቱ ወጣቶች ልምድ አስተዋሽ ይመስላል። አሜሪካ ድምፅ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል። ፕሮግራሙን ከቀናበረልን ንጉሱ ታምሬ ነው። ያስተናገድኳችሁ ደግሞ ጽዮን ግርማ ነኝ። በነገው ምሽት የመስታወት ዝግጅታችን እንጠብቃችኋለን። ለዛሬው ሰላም፣ በደህና ደሩ።